የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም አላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ ያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ ተስፋ መቁረጥን ስለሚያስከትሉ እንደ ሲጋራ ማጨስ ያሉ ነገሮችን አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ይህንን ጊዜ ስለሰጠህን እናመሰግናለን። የሰጠህንን ጊዜ ባርክልን። በምንማረው ተጠቃሚዎች መሆን እንድንችል መንፈስህን እንድትልክልን እንድታነቃን በልጅ በኢየሱስ ክርስቶስ ስም እንጠይቃለን። አሜን።
ስምህን ስጠራ በከንፈሮቼ ደጋግመው ይለኛል በላውንነቴ እስቲ ለደጋግመህ ኢየሱሴ ብዬ በረከት ኮነው ለነፍሴ ተላይ ስደጋግመወማ ኑሮዬ ይባረካል፣ ሰላሜ ይበዛልኛል። ኑሮዬ ይባረካል፣ ደስታዬ ይበዛልኛል። እወድሃለሁ ስር ከበለ ሆነ አንተው ተውከዋል
ውድቴ ሆይ በመንገድ እየሄድሽ ሳለ ክሽን ያለ በቅመም የተሰራ ወጥ ሸቶሽ ያውቃል? በዚያን ጊዜ የመብላት ፍላጎትሽ ጨምሮ ረሃብሽ ይበረታል አይደል? እውነት ነው፣ ሽታ በእኛነታችን ላይ የሚያመጣው ተጽዕኖ ቀላል አይደለም። አንዳንድ ሴቶች የሽንኩርት ሽታ አይወዱም፣ እንደኔ አይነቶች ደግሞ እንወዳለን። አንቺ ውድቴ ሆይ የምትወጁና የምትጠዩ ሽታ አለ? የምንተነፍሰው ነገር በሰውነታችን ላይ የሚያመጣው ልዩነት አለ። የሆነ ከዚህ በፊት ያሳለፍነውን እንድናስታውስ ሊያደርገን ይችላል፣ ወይም እንዲያመን ማለትም በአፍንጫችን፣ በመተንፈሻ ሌሎች አካላቶቻችን ላይ እንዲሁም በሳንባችን ላይ ተጽዕኖ ሊፈጥርብን ይችላል። የሲጋራ ሽታም እንዲሁ ነው። ልክ ሲጋራው ሲሸተን የሆነ ሲጋራ የሚያጨስ ሰውን ሊያስታውሰን ይችላል። እንደ ትዝታችን መጠን ደስ ሊለን አሊያም ሊከፋን ይችላል። በአብዛኞቻችን ግን ሲሸተን ደስ የማይል ስሜት ይሰማናል። እኔ በበኩሌ የሲጋራ ሽታ በጣም እጠላለሁ። ሲጋራ የምናጨስም ይሁን ከሚያጨሰው አካባቢ የምንቀመጥ ከሆነ ለጤናችን ጠንቅ ነው። ሽታውን በልብሳችን ላይ ይኖራል። በዛሬው ፕሮግራማችን ሲጋራ ማጨስ ምን አይነት ጉዳት እንዳለውና ሲጋራ ማጨስ ለማቆም ለሚጥሩ ሰዎች ደግሞ ምን ማድረግ እንዳለባቸው እናያለን። አብራችሁን ቆዩ።
የማይተገፋ يماك ما عزاهو فترت سرنك كيتاين ستراهو أنا ما لرفكو عبس ومتعتي يسوس كيتانو عداينو مالتي شدقاك ما وما شدقاك ما وما دركو يملوا عبر عفريني ستا دركو يملوا مكايا عفريني ستا أود حلو شري
ሲጋራ የአፍ ውስጥ የጤና ችግርን ጨምሮ በመተንፈሻ አካላት ላይ ከፍተኛ የጤና ችግር ያስከትላል። በተለይም ደግሞ ለሳምባ እና የሳምባ ካንሰር ተጋላጭነትን በእጅጉ እንደሚጨምርም ነው ባለሙያዎች የሚናገሩት። ሲጋራ አብዝቶ ማጨስ ለሳምባ ካንሰርና ብሎም ለህልፈት እንደሚዳርግም ይገልጻሉ። በአሜሪካ ሲጋራ አጫሽ ወንዶች ላይ በተደረገ ጥናት አጫሾቹ ከማያጨሱት ይልቅ በ23 ጥፍ ለሳምባ ካንሰር ተጋላጭ መሆናቸውን ያሳያል። ይህ አሃዝ በሴቶች ሲሆን ደግሞ 13 ጥፍ እንደሚሆንም በጥናቱ ውጤት ተገልጿል። ሲጋራ ሳያጨሱ ነገር ግን የሲጋራ ሱስ ካለባቸው ሰዎች ጋር አብረው በመኖራቸው ብቻ ደግሞ 7330 ሰዎች በየአመቱ ለህልፈት ይዳረጋሉ። እንደ ባለሙያዎች ገለጻ ሲጋራ በውስጡ ከ7000 በላይ ንጥረ ነገሮችን ይዟል። ከዚህ ውስጥ ደግሞ አብዛኛዎቹ የመተንፈሻ አካላትን ከጥቅም ውጪ በማድረግ ለካንሰርና ለህልፈት የሚዳርጉ ናቸው። ከዚህ ጋር ተያይዞ ግን ሲጋራ ማጨስን ማቆምና አመጋገብን ማስተካከል በጤና ለመሰንበት እንደሚረዳም ያስረዳሉ። በአሜሪካን ቦስተን ዩኒቨርሲቲ የስነ ምግብ ተመራማሪዎች ደግሞ አመጋገብን ማስተካከል ይህን ችግር ለመቅረፍ ይረዳል ብለዋል። ተመራማሪዎቹ ቀለማቸው ደመቅ ያሉ አትክልትና ፍራፍሬዎችን መመገብ በሲጋራ ማጨስ ሳቢያ የሚከሰተውን የሳምባ ካንሰር ተጋላጭነት ለመቀነስ ይረዳልም ነው የሚሉት። ስለዚህ ምክንያት ያሉት ደግሞ እነዚህ ቀለማቸው ደመቅ ያሉ አትክልትና ፍራፍሬዎች ይህንን ለመከላከል የሚያስችል ጥረ ነገሮች የበለጸጉ በመሆናቸው ነው። ይህ ንጥረ ነገር ደግሞ በሲጋራ ጭስ ሳቢያ የሚከሰተውን ችግር በመከላከል ረገድ ፍቱን መድኃኒት መሆኑንም አስረድተዋል። ብርቱካን፣ እንጆሪ፣ መንደሪን፣ ዱባ፣ ቀይ ቃሪያ፣ ወይን፣ ቲማቲም፣ ማንጎና አቮካዶ፣ ካሮት እንዲሁም እንደ ቆስጣ፣ ሰላጣ፣ ጎመንና መሰል አትክልቶችን ስራስሮችን መመገብ ለዚህ እንደሚረዳም ገልጸዋል። ተመራማሪዎቹ ከዚህ ቀደም እነዚህን ምግቦች ማዘውተር የሳምባ ካንሰር ተጋላጭነትን እንደሚቀንስ ገልጸዋል። መቀመጫውን በአሜሪካው ጆርጂያ ክፍለ ግዛት አትላንታ ከተማ ያደረገው በአለም ታዋቂው የጤና የምርምር ተቋም የሆነው ሴንተርስ ፎር ዲዚዝ ኮንትሮል ኤንድ ፕሪቬንሽን የተባለው ድርጅት ሺሻ የማጨስን አደገኛነት አስመልክቶ ያወጣው መረጃ እንደ ሲጋራዎች ሁሉ ሺሻ ማጨስ ኒኮቲን የተባለውን ሱስ የሚያስይዝ እጽ የሚያስተላልፍ ከመሆኑን ባሻገር ሲጋራ የማጨስን ያህል መርዛማ መሆኑን ነው። ብዙ የሺሻ አጫሾች ድርጊቱ ከሲጋራ ያነሰ ጉዳት ያስከትላል ብለው ቢያስቡም ሺሻ ማጨስ የሲጋራ ማጨስ የሚያስከትላቸውን አብዛኛዎቹን የጤንነት ስጋቶች ያዘለ ነው። ሺሻዎች ጣዕም እንዲኖረው ተደርገው ለየት ባለ መልኩ የሚሰሩ ትንባሆን ለማጨስ የሚያገለግሉ የውሃ ቱቦች ናቸው። የተለያየ ስያሜም አላቸው። ሁካ፣ ሺሻና የመሳሰሉት። አብዛኛውን ጊዜ ሺሻ የሚጨሰው በህብረት ሲሆን አንዱ ሰው አፉ ውስጥ ያስገባውን ለሚቀጥለው ሰው ያስተላልፋል። ከቅርብ ዓመታት ወዲህ የሺሻ ተጠቃሚ ብዛት በዓለም ዙሪያ ጨምሯል። በተለይ በወጣቶችና በከፍተኛ ትምህርት ተቋማት ተማሪዎች ዘንድ የተለመደ ድርጊት እየሆነ መጥቷል። በ2012 እንደ አውሮፓውያን አቆጣጠር የታተመው Preventing Chronic Disease የተባለው ጥናት እንደሚያመለክተው አብዛኛዎቹ የሺሻ አጫሾች ሺሻን ማጨስ ከሲጋራ ባነሰ ሁኔታ ከትንባሆ ጋር ተያያዥ ጉዳት ያስከትላል የሚል እምነት አላቸው። ነገር ግን የሺሻ ጭስ የሲጋራ ጭስ ውስጥ የሚገኙትን በርካታ መርዛማ እጾች በውስጡ ከመያዙም በላይ ከሳምባ ነቀርሳ፣ ካተነፋፈስ ጋር የተያያዘ ህመም፣ የተወለደ ህፃን ክብደት ማነስ እና የጥርስ በሽታ ጋር የተቆራኘ ነው። የዓለም የጤና ድርጅት እንደዘገበው በሺሻ ማጨስ ወቅት አንድ አጫሽ ሲጋራ ቢያጨስ ከሚያጋጥመው ረዘም ላለ ጊዜ ለበለጠ ጭስ ሊጋለጥ ይችላል። በተጨማሪም ለማጨስ ከሚጠቀሙበት ዘዴ የተነሳ የአሳሳቡን ድግግሞሽ፣ የምገቱን ጥልቀትና የማጨሻ ጊዜ ርዝመቱን ጨምሮ የሺሻ አጫሾች በሲጋራ ጭስ ውስጥ የሚገኘውን መርዛም እጽ ከፍ ያለ መጠን ወደ ውስጣቸው ያስገባሉ። ሺሻ ውስጥ የሚገኘውን ትንባሆ ለማሞቅ ጥቅም ላይ የሚውለው ከሰል ከፍተኛ መጠን ያላቸውን ካርበን ሞኖክሳይድ፣ ብረትና ነቀርሳ አስከታይ ኬሚካሎችን በማመንጨት የጤና ስጋቶችን ይጨምራል። ለአንድ ሰዓት በቆየ መደበኛ የሺሻ ማጨስ ወቅት 200 ምገቶች ሲኖሩ ሲጋራ በአማካይ 20 ምገቶች ይኖሩታል። በመደበኛ የሺሻ ማጨስ ወቅት የሚሳበው ጭስ መጠን ወደ 90,000 ሚሊ ሊትር የሚጠጋ ሲሆን በአንጻሩ ሲጋራ በማጨስ ጊዜ ከ500 እስከ 600 ሚሊ ሊትር ይሳባል። ትንባሆ ለማጨስ ሺሻ መጠቀም ለአጫሾችና ወደ ውጭ የሚወጣውን ጭስ ለሚደርሳቸው ሰዎች አደገኛ የሆነ የጤና ጠንቅ እንደሆነ ባለሙያዎቹ ይናገራሉ። እስኪ በተከታዩ ዝማሬ ቆይታ አድርገን እንመለስና ማጨስ በእርጉዝ እናቶች ላይ የሚያስከትለው ልጅ ወልደው መሳም የሚፈልጉ ሴቶች የሚያዘወትሯቸውን መጥፎ ተግባራት ማስወገድ እንዳለባቸው ባለሙያዎች ይመክራሉ። በእርግዝና ወቅትም ጎጂ ነገሮችን አለማድረግ ጽንሱ በጤንነት እንዲያድግ የሚያስችል ሲሆን ለእናትም ጤናን ይሰጣል ነው የሚሉት ባለሙያዎቹ። ከዚህ በተጨማሪም ገንዘብን ይቆጥባል። በመሆኑም ልጅ ወልዳ መሳም የምትፈልግ እናት ከሚከተሉት ነገሮች ራስዋን ማራቅ ይገባታል። የመጀመሪያው ሲጋራ ማጨስ ነው። በእርግዝና ወቅት ከሚያጋጥም የተዛባ የደም ዝውውር፣ ያተነፋፈስ ችግር፣ የሳምባ ጉዳት በመጠበቅ ጽንሱ ተገቢውን ደም፣ ምግብና አየር እንዲያገኝ ለማድረግ ሲጋራ ከማጨስ መቆጠብ ተገቢ ነው። ይህም መሆን ያለበት ከእርግዝና በፊት፣ በእርግዝና ወቅትና ከወሊድ በኋላ ሲሆን ካርበን ሞኖክሳይድና ኒኮቲንን በውስጡ የያዘውን ሲጋራን በመራቅ ለእርግዝና መዘጋጀት ወሳኝ መሆኑን ባለሙያዎች ይመክራሉ። በእርግዝና ወቅትም እናትና ልጅ ጤናማ እንዲሆኑ የሚረዳ ሲሆን በድህረ ወሊድ ጊዜም በጽንስ ጊዜ የሚያጋጥሙ በሽታዎች በልጅ ላይ እንዳይከሰቱ ክብደታቸውም ጥሩ እንዲሆን ያደርጋል። ሁለተኛው አልኮል ወይም አነቃቂ እጾችን መጠቀም ማቆም ነው። በርግጥ በርግዝና ወቅት አልኮል መጠጣት ላይ ያለው አተያየ ተለያየ ቢሆንም ራስን ከአልኮል ማቀቡ ለጤና መልካም መሆኑን ብዙዎች ባለሙያዎች ያሰምሩበታል። የአሜሪካው እርግዝና ማህበር በበኩሉ አልኮል ከእናት የእንግዴ ልጅ አልፎ በልጅ ወይም በጽንሱ ላይ ጉዳት ያስከትላል ነው የሚለው። አልኮል መጠጣትን በቅድመ እርግዝና ወቅት ማቆም ካልተቻለ ጎጂ ልማዱ በእርግዝናም ወቅት ቀጥሎ ሽሉ ላይ ተጽዕኖ በማሳደር ከመደበኛው ጊዜ ቀድሞ እንዲወለድ፣ የጽንስ መንጨናገፍን፣ የህፃኑን ክብደት መቀነስና የእድገት መቀጨጭን ሁሉ እንደሚያስከትል ነው ባለሙያዎች የሚናገሩት። ሶስተኛው ተገቢ ያልሆነ አመጋገብን ማስተካከል ነው። ሰዎች የሚመገቡትን ይመስላሉ የሚል አባባል አለ። ታዲያ በሆዷ ውስጥ ሰውን ያህል ፍጡር የተሸከመች እርጉዝ እናት ከእርግዝናዋ በፊትም ሆነ በእርግዝናዋ ወቅት አመጋገቧን ማስተካከል አለባት። በተለይም ከእርግዝና በፊት የተገኘውን ሁሉ የመመገብ ልማድ ካላት በእርግዝና ወቅት ጣጣ እንዳያስከትል ጥንቃቄና ውሳኔ ማድረግ ያስፈልጋታል። በመሆኑም አንዲት እርጉዝ እናት በእርግዝና ወቅትም ሆነ ከእርግዝና በኋላ ስላለው ተገቢና የተመጣጠነ አመጋገብ ትኩረት ማድረግ ይኖርባታል። አትክልትና ፍራፍሬን፣ ጥራጥሬ ምግቦችን፣ ፕሮቲኖችንና ሌሎችንም ገንቢና ኃይል ሰጪ ምግቦችን መውሰድ ለራሷም ሆነ በሆዷ ውስጥ ላለው ልጇ ጤና እጅግ ፋይዳ አለው። ከፍተኛ የሆነ የስኳር መጠን ያላቸውን ምግቦች፣ ያልበሰሉ የስጋና ወተት ተዋጽኦችንና በአግባቡ ያልታጠቡ ምግቦችን እንድትጠቀም አይመከርም። አራተኛው ከመጠን በታች ወይም ከመጠን ያለፈ የአካል ብቃት እንቅስቃሴ አለማድረግ ነው። አካላዊ እንቅስቃሴ ማድረግ ለዕለት ተዕለት ጤናችን መልካም ነው። ከፍተኛ የስብ መጠንን ለማስወገድ፣ የስኳር በሽታን ለመከላከል፣ ኃይልና ጥንካሬን ለመጨመር እንዲሁም የጀርባ ህመምን ለማስታገስ ይረዳል። ሆኖም በጣም አድካሚ፣ በሌላ በኩልም በጣም ትንሽ የሰውነት እንቅስቃሴ ማድረግ ጉዳት ያስከትላል። በተለይም ሴቶች ከመጠን በላይ የሆነ የአካል ብቃት እንቅስቃሴ የሚያደርጉ ከሆነ እንቁላል እንዳያመርቱ፣ የወር አበባም እንዳያዩ በማድረግ የእርግዝና ህልማቸውን ሊያቀጭጭባቸው ይችላል። በጣም ትንሽ የአካል እንቅስቃሴ ደግሞ ለውፍረት እና ለስኳር በሽታ ሊያጋልጥ እንደሚችል፣ ይህ ደግሞ ሴቶች እንዳያረግዙ የሚያግድ ሌላ ጣጣ እንደሚያመጣባቸው ባለሙያዎች ጠቁመዋል። ስለሆነም ልጅ ወልደው መሳም የሚፈልጉ ሴቶች በአቅማቸው ልክ በተለይም በቀን እስከ 30 ደቂቃ የሚደርስ የተመጣጠነ የአካል ብቃት እንቅስቃሴ ማድረግ እንዳለባቸው ነው ባለሙያዎች የሚመክሩት። አምስተኛው ድካም ሲኖር እረፍት ማድረግ ነው። የትኛውም እናት ብትጠየቅ ልትመልስ የምትችለው ነገር ቢኖር ልጅ ማሳደግ ከባድ ኃላፊነት መሆኑን ነው። በመሆኑም ለሆርሞን ምጣኔና ለማንኛውም ጤና እናት እረፍት ያስፈልጋታል። በመሆኑም በየቀኑ በትንሹ ለ20 ደቂቃ የእንቅልፍ ሸለብታ መውሰድ ተገቢ ነው። ይህ ማለት ሌሊት ከምትተኛው በተጨማሪ ነው። በመሆኑም አንድ እርጉዝ ሴት ድካም ሲሰማት በደመ ነፍስ የእግር ጉዞ ከማድረግ ይልቅ ሸለብታን የግድ መጠቀም አለባት። እንግዲህ በአጠቃላይ ጤናማ ልጅ ወልዶ ለማሳደግ አንደኛ ሲጋራ አለማጨስ፣ ሁለተኛ ሺሻ አለመጠጣት፣ ሶስተኛ አመጋገብን ማስተካከል፣ እንዲሁም አራተኛ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ እና እረፍት መውሰድ ለአንዲት ሴት እንደ አጠቃላይ ጤናማ ልጅ ወልዳ ለማሳደግ እንደሚረዳት ምክሩ ያስረዳል። እያዳመጣችሁት ያላችሁት ተስፋ ለሴቶች የተሰኘውን ዝግጅታችንን ነው። አሁንም ስለ አባትነት ቀጥለን እናወራለን። ስለ አንድ ልዩ ስለሆነ አባት ሰዎች ጸልዩ አባታችን ሆይ በሰማያት የምትኖር ሲሉ ሰምተሽ ታውቂያለሽ? ምናልባት እኔም ስጸልይ ሰምተሽ ይሆናል። ማለቴ በሬዲዮ። እግዚአብሔር ጽንፈ ዓለሙን ሁሉ የፈጠረ አምላክ ነው። ስለዚህ አባታችን ሆይ ስንል ምን አይነት ሐሳብ ነው ወደ አይምሮሽ የሚመጣው? ከብዙ ዓመታት በፊት እግዚአብሔር በአንድ ዝርያ ያሉ ሰዎችን ጠርቶ እንዲከተሉት መኖር የሚችሉበትን ህግ ሰጣቸው። እግዚአብሔር የነርሱ ፈጣሪ መሆኑን ያውቃሉ። እርሱ ቅዱስና ሊከተሉት የሚገባቸው መንገድ የሚያሳያቸው እንደሆነም ያውቃሉ። አንዳንድ ጊዜ የርሱን ቅድስናና ኃይል የሚፈሩት ይመስላል። እግዚአብሔር ግን የነርሱና የዘራቸው አባት እንደሆነ ነግሯቸዋል። በዘጸአት ምዕራፍ 4 ቁጥር 22 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው ይላል። ይሁን እንጂ እንደ አንድ ቤተሰብ ውስጥ እንዳለ አባት በቅርበት የተቀበሉት አይመስለኝም። ቢያንስ ግን አንድ ሰው ይህንን ተረድቷል። ታስታውሻለሽ? ባለፈው ፕሮግራማችን ላይ ብዙ የምስጋና መዝሙሮችን ስለ ጻፈው ስለ ዳዊት የነገርኩሽን ከመዝሙረ ዳዊት ከመጽሐፍ ቅዱስ ላይ አንብቤልሽ ነበር። ዳዊት ከሰባት ወንድሞቹ ቀጥሎ የተወለደ ታናሽ ብላቴና ነው። ምናልባት እርሱ ለአባቱ ለየት ያለ ልጅ እንደሆነ እኔ አላውቅም። እስኪ ከዳዊት መዝሙሮች መካከል ስለ እግዚአብሔር አባትነት የጻፈውን ላንብብልሽ። መዝሙር 68 ቁጥር 5 ላይ እንዲህ ይላል፣ እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት፣ ለባልቴቶችም ዳኛ ነው ይላል። ይህ የሚገርም ቃል ነው። በምድር ላይ የሚንከባከቧቸው አባት የሌሏቸው ልጆች እግዚአብሔር ልዩ እንክብካቤ እንደሚያደርግላቸው ነው የምናየው። ምክንያቱም አባት የሌላቸው ልጆች ሌሎች ሰዎች ስለሚጨቁኗቸው ነው። እግዚአብሔር ግን ያንን ያያል፣ ደግሞም ይፈርድባቸዋል። ዳዊት በተጨማሪ የጻፈውም አለ። በመዝሙር 103 ቁጥር 13 እስከ 14 ላይ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ ይላል። እዚህ ላይ ዳዊት የሚለው እግዚአብሔር አፍቃሪ፣ መልካምና የሰዎችን ድክመት የሚረዳ ለልጆቹ የሚራራ አባት እንደሆነ ነው። ልጆቻችን ሕፃናት ሆነው እያሉ ልክ እንደኛ እንዲያስቡ አሊያም እንደኛ ጠንካሮች እንዲሆኑ እናስባለን እንዴ? አናስብም። እኔ ልጄ ሕፃን እያለ ያቅተው የነበሩትን ነገሮች አውቃለሁ። እረዳው ነበር። ለምሳሌ እጆቹ ምግብ መያዝ በጣም ያስቸግረው ነበር። መጉረስ አይችልም። ስለዚህ እኔ አጎርሰው ነበር። ትምህርት ቤት ከገባ በኋላ ሁል ጊዜ 6ና 9ን መለየት ይቸግረዋል። እንዲሁም ቢ የእንግሊዘኛ ፊደልና ዲ የእንግሊዘኛ ፊደልን ለይቶ መጻፍ በጣም ያስቸግረው ነበር። ለምን ብዬ አልቆጣውም። ቅርጻቸውን እያሳየው የሆነ የሚያስተውልበትን ዘዴ እየፈጠርኩ እንዲለያቸው ረዳው ነበር እንጂ። እንደገና ዳዊት የተናገረውን ላንብብልሽ። መዝሙር 103 ከቁጥር 13 እስከ 14 እግዚአብሔር ስህተት በቀላሉ ልንሰራ እንደምንችል ይረዳል። እግዚአብሔር አፈጣጠራችን ደካማ እንደሆነም ያውቃል። በትክክለኛና በእውነተኛ መንፈስ ወደ እርሱ ብንቀርብ፣ ስህተቶቻችንን ባንደብቅ፣ ብንቀበል ይቅር ይለናል። እኛም ደግሞ የተሻለን እንድንሆን ይረዳናል። ዳዊትም ይህንን ከሕይወቱ ተረድቶ ነበር። ዳዊት ሁልጊዜ ጥሩ አልነበረም። እግዚአብሔርን የበደለበት ጊዜም ነበረ። እርሱ ግን መልካም ስለሆነ እንደ አባት ይቅር አለው። ዳዊት ስለ አባት ሌላም ጽፏል። በመዝሙር 27 ቁጥር 10 ላይ አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ ይላል። ውድ እህቴ ሆይ ስለ አባትሽ ያለሽ ትዝታ ምንድን ነው? ጥሩ ትዝታ አለሽ? ስለዚህም አባት የሚለው ቃል ላንቺ ጣፋጭ ነው። ነገር ግን ከዚህ በተቃራኒው ጨካኝና የማይራራ አባት ኖሮሽ ሊሆን ይችላል። በእርግጥ ቤተሰቦቻችን በአብዛኛው መልካምና አፍቃሪዎች ናቸው። ነገር ግን ይህ ሁል ጊዜ እውነት አይደለም። ማናችንም ብንሆን ፍጹም ጥሩ የሆኑ ቤተሰቦች የሉንም። እግዚአብሔር ግን ፍጹም ትክክል የሆነ አባት ነው። እርሱ ሁል ጊዜ ይወደናል፣ መልካሙን ያደርግልናል። እግዚአብሔር ይቀጣናል። የሚቀጣን ግን በትክክለኛው የሕይወት ጎዳና ውስጥ እንድናድግ ነው። ምናልባት ምድራዊው አባትሽ እንኳ ጥሩ ባይሆን፣ እግዚአብሔር ግን ፍጹም የሚወድሽ፣ የሚረዳሽ፣ ለአንቺ መልካምን የሚያስብልሽ አባትሽ ነው። እያየን ያለነው ፍጹም ስለሆነው አባት ስለ እግዚአብሔር ነው። ዳዊት ስለ እግዚአብሔር አባትነት የጻፈውን እያየን ነበር። ኢየሱስ ዳዊት ከኖረበት ዘመን ከረጅም ጊዜ በኋላ ነው በምድር ላይ የኖረው። በእርግጥ ኢየሱስ የዳዊት ዘር ነው። ኢየሱስ ስለ ሰማዩ አባቱ ብዙ ጊዜ ያወራ ወይም ይናገር ነበር። አዎ፣ እግዚአብሔር አብ ለኢየሱስ በልዩ መንገድ አባቱ ነው። ኢየሱስ ደግሞ እኛ እግዚአብሔርን እንድናውቀው አድርጎናል። እስኪ ከመጽሐፍ ቅዱስ አንድ ቦታ አብረን እናንብብ። የሉቃስ ወንጌል ምዕራፍ 11 ላይ ወይም ማቴዎስ ወንጌል ምዕራፍ 6 ላይ እናገኘዋለን። እንደዚህ ይላል፣ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። እንዲሁም ኢየሱስ በማቴዎስ ወንጌል ምዕራፍ 7 ከቁጥር 9 እስከ 11 ላይ እንዲህ ይላል፣ ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከእናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይላል። ውድ እህቴ ሆይ ይህንን ጸሎት ሰማሹ? በጣም የታወቀ ጸሎት ነው። አባታችን ሆይ ጸሎት ተብሎ ይታወቃል። አጀማመሩ እንዴት እንደሆነ አየሽ? በሰማያት የምትኖር አባታችን ሆይ ነው። ኢየሱስ ደቀ መዛሙርቱን እግዚአብሔርን እንደ አባታቸው እንዲያውቁት ነው ይህንን ጸሎት ያስተማራቸው። ከዚያ የሚያስፈልጋቸውን እንዲጠይቁ አደረጋቸው፣ ይቅርታን፣ እርዳታን የመሳሰሉትን። ውድ እህቴ ሆይ አንቺንም ይጋብዝሻል። እግዚአብሔር ያውቅሻል፣ ይወድሻል። እንደ መልካምና ፍጹም አባት እንድትቀበዩ ይፈልጋል። በፊቱ ወድቀሽ ብትለምኝው ኃጢአትሽን ይቅር ይላል። ልጁ ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ሞቶ ዋጋችን ስለ ከፈለልን ኃጢአታችንን ስንናዘዝ ይቅር ይለናል። በኢየሱስ በማመን የእግዚአብሔር ልጅ መሆን እንችላለን። አንቺም ኢየሱስ የሠራልሽን በማመን የእግዚአብሔር ልጅ መሆን ትችያለሽ። ልብሽ ይህንን አፍቃሪ አባት ማግኘት ከፈለገ እርሱ በጣም ጥሩና ዋነኛው ነገር ነው። ዛሬ በእግዚአብሔር ፊት ወድቀሽ ልጁ እንዲያደርግሽ መጠየቅ ትችያለሽ። እስኪ ከኔ ጋር ይህንን ጸሎት አብረሽ ጸልይ። እግዚአብሔር ሆይ፣ ኃጢአተኛ እንደሆንኩ አውቃለሁ። ልጅ ለእኔ እንደ ሞተልኝ አውቃለሁ። እባክህ በደሌን ይቅር በለኝ። ኃጢአቴን በልጅ በኢየሱስ ክርስቶስ ደም ደምስስልኝ። ዛሬ ልጅህ አድርገህ ተቀበለኝ። አባት ሁነኝ። ዘመኔን ሁሉ እንድከተልህ እርዳኝ። ጸጋህን አብዛልኝ። በጌታ በኢየሱስ ስም አሜን።
ስምህን ስጠራ በከንፈሮቼ ደጋግመው ይለኛል መላውንነት እስቲ ለደጋግመህ ኢየሱሴ ብዬ በረከት ኮነው ለነፍሴ ተላይ ስደጋግመው